ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬውን የአዲሱን የኬንያ ፕሬዚዳንት ዊልያም ሩቶን የአዲስ አበባ ጉብኝት የተመለከተ ዘገባ ደርሶናል። በዕለቱ አቢይ ርዕስ እንመለከታለን። በመጽሔቱ ክፍለ ጊዜ
የዚህ ኃላፊነት የተሰጠው ተፈናቃዮችን የመጠበቅ፣ ድጋፍ የማቅረብ፣ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተጽዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው ዓመታዊ ሪፖርታችን ላይ አካተናል።
የኢትዮጵያ ሰብአዊ መብት ጉዳዮች ኮሚሽን ስደተኞችና ተፈናቃዮች ጉዳይ ኃላፊ እንጉዳይ መስቀሌን ድምፅ ነው የሰማችሁት። ዝርዝሩን ይዘናል። በደቡብ አፍሪቃ የሚደረገው የኢትዮጵያና የፌዴራሉ መንግስትና የህወሓት የሰላም ንግግር ሌላው በመጽሔት ክፍለ ጊዜ የምንመለከተው ርዕስ ነው። ሐሙስ መስከረም 26 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጅ አሉላ ከበደ፣ የዕለቱ አቀናባሪ ብርሃን ኃይሉ፣ እንዲሁም በምህንድስናው ጆናታን ወከር ተሰይመዋል። ቆንጂት ታየናት የዕለቱ ዋና አዘጋጅ፣ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከእንግድ ወልዴ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ። አዲሱ የኬንያ ፕሬዚደንት ዊልያም ሩቶ ዛሬ በአዲስ አበባ የአንድ ቀን የሥራ ጉብኝት አድርገዋል። ዛሬ በኢትዮጵያ አንድ ቀን የሥራ ጉብኝት ያደረጉት የኬንያው ፕሬዚደንት ዊልያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ አገሮች ድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዚደንት ሩቶ በትዊተር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ኢትዮጵያ የላሙ ወደብን ለደቡብ ኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዚዳንቱ ጠቅላይ ሚኒስትር አብይን ስለመጠየቃቸውም ጽሕፈት ቤታቸው ገልጿል። አዲሱ የኬንያ ፕሬዚደንት ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ሥራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዚደንቱ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው አመሻሹ ላይ ወደ አገራቸው ተመልሰዋል። አድማጮች፣ ዝርዝር ዘገባው በመጽሔት ክፍለ ጊዜያችን ይኖረናል። በደቡብ አፍሪካ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ብለዋል። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውንም ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪካ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትናንት ማሳወቁ ይታወሳል። ሁለቱም አካላት ጥሪውን መቀበላቸው ከአውሮፓ ህብረት ድጋፍ ተችሮታል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ፣ ኬንያና እንዲሁም ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ ጉዳይ አዲስ አበባ የሚገኙ ዲፕሎማሲያዊ ምንጮች የአፍሪካ ህብረት ዋናው የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ብለዋል። አድማጮች፣ ይህን ጉዳይ በተመለከተ ሰፋ ያለ ዘገባ በዕለቱ አብይ ርዕስ ይኖረናል። የኡጋንዳ የጤና ጥበቃ ሚኒስቴር አራተኛው የጤና ባለሙያ በኢቦላ መሞቷን ትናንት አስታውቋል። እስካሁን 11 ሰዎች በበሽታው መሞታቸው ተነግሯል። የሱዳን ኢቦላ የተባለው የበሽታው አይነት ወረርሽኝ ባለፈው ወር በኡጋንዳ የጀመረ ሲሆን የዛየር ኢቦላ የተሰኘው ዝርያ ሀገር ውስጥ ተሰራጭቶ ሊሆን ይችላል በሚል ጥርጣሬ ምርመራ በመካሄድ ላይ ነው። የቪኦኤዋ ሀሊማ አቱማኒ ከካምፓላ እንደዘገበችው የ58 ዓመቷ ማደንዘዣ ሰጪ የነበረችው የጤና ባለሙያ ለ17 ቀናት ከበሽታው ጋር ከተፋለመች በኋላ ትናንት አርፋለች። ማርጋሬት ናቢሱቢ ከሁለት ዓመት በኋላ ጡረታ የመውጣት እቅድ ነበራት። የኡጋንዳ የሕክምና ማህበር ለጤና ባለሙያዎች በቂ የሆነና ራሳቸውን ከወረርሽኙ የሚከላከሉበት የሕክምና ቁሳቁስ እንዲሰራጭ ጥሪ ሲያደርግ የቆየ ሲሆን እስከ አሁንም መልካም ምላሽ እያገኘ እንደሆነ አስታውቋል። ኡጋንዳ የኢቦላ በሽታ መጀመሪያ በአንድ አውራጃ መግባቱን ያወጀችው መስከረም 10 2015 ሲሆን ከዛ ወዲህ ወደ 4 አውራጃዎች ተሰራይቷል። የዛየር ኢቦላ የተሰኘው የበሽታው አይነት ተከስቶ እንደው የጤና ጥበቃ ሚኒስቴሩ ገና አላረጋገጠም። መገኘቱ ከታወቀ ከ3 ዓመት በኋላ በድጋሚ ሊከሰት መሆኑ ነው። ለዛየር ኢቦላ በአሁኑ ወቅት አስተማማኝ ክትባት የለም። የሱዳኑ ኢቦላ መጀመሪያ የታየው በሱዳን ደቡባዊ ክፍል በእንደ አውሮፓውያን አቆጣጠር 1976 ነው። ከዛ ወዲህ በሽታው ለበርካታ ጊዜ ተከስቶ የነበረ ቢሆንም የከፋው ግን በእንደ አውሮፓውያን አቆጣጠር 2000 ዓመተ ምህረት በኡጋንዳ ተከስቶ የነበረውና የ200 ሰዎችን ሕይወት የቀጠፈው ነው። ከፍተኛ መጠን ያለው የወቅቱ ዝናብ በፈጠረው ጎርፍ ሳቢያ በአብዛኛው የሱዳን ክፍል ጉዳት መድረሱ እንደቀጠለ ነው። በአስር ሺዎች የሚቆጠሩ ቤቶችና የእርሻ መሬቶች በጎርፉ ወድመዋል። ጎርፉ ወሳኝ የሆኑ መሰረተ ልማቶችን በማውደሙ እንደ ኮሌራ ያሉ የውሃ ወለድ በሽታዎች ወረርሽኝ እንዳይከሰት ተሰግቷል። የተባበሩት መንግስታት እንደሚለው በዚህ ዓመት ካለ ወቅቱ በጊዜ የጀመረው ዝናብ የ258,000 ሰዎችን ሕይወት አተራምሷል። በርካታ መንደሮች ሲጥለቀለቁ ከሱዳን 18 ግዛቶች ውስጥ 15ቱ በውሃ ታጥበዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው የናይል ወንዝ፣ ነጭ ናይል፣ ምዕራብ ኮርዶፋን እና ደቡብ ኮርዶፋን የተባሉ ግዛቶች በጎርፉ እጅግ ተጠቅተዋል። የማስተባበሪያ ቢሮው በአብዛኛው ሕፃናትና ሴቶች የሚገኙባቸው 30,000 ለሚሆኑ ሰዎች ንጹሕ የመጠጥ ውሃ ተደራሽነትን ለማሻሻል እየሰራ መሆኑ ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቡርኪና ፋሶ ያለፈው ሳምንት መፈንቅለ መንግስት ወቅት በርካታ ሲቪሎችና የሰራዊት አባላት የሩሲያን ሰንደቅ ዓላማ በአደባባይ ሲያውለበሉ መታየታቸው ለምን ይሆን ሲል የቪኦኤው ሄንሪ ዊልኪንስ ባደረገው ማጣራት የሩሲያ የሐሰት መረጃ ስርጭት በዚህኛው የቡርኪና ፋሶ መፈንቅለ መንግስት ሚና እንደነበረው ማወቅ ተችሏል። ዊልኪንስ ከዋጋድጉ በላከው ዘገባ መሰረት ባለፈው እሁድ አዲሱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ የቀድሞው ሁንታ መሪና ጊዜያዊ የአገሪቱ ፕሬዝዳንት የነበሩትን ፖል ሄንሪ ዳሚባን ባስወገዱ በሁለተኛው ቀን አንዱ ወታደራቸው ከአንድ የተሰረቀ የተመድ ወታደራዊ ተሽከርካሪ ውስጥ የሩሲያን ባንዲራ ይዞ ብቅ ብሏል። በወቅቱ ጥንቅጧ በወጣው ዋጋዱጉ በሚገኘው የፈረንሳይ ኤምባሲ የተሰባሰቡ ተቃዋሚ ሰልፈኞችም የሩሲያን ባንዲራ አውለብልበዋል። የፈረንሳይን አጋርነት በሩሲያ መተካት እንደሚፈልጉም ተናግረዋል። ኮንስታንቲን ጉዌቭ የተባሉና በኔዘርላንድ መቀመጫውን ያደረገ የጥናት ተቋም ተመራማሪ እንዳሉት በጎረቤት ማሊ በነበረው መፈንቅለ መንግስት ሩሲያን የሚደግፉ የሚዲያ ውጤቶች ሁንታው የሽግግር ዕድሜውን ለማራዘም መወሰኑን ባሳወቀበት ወቅት ተሰራይተው ነበር። በኋላም ዋግነር ግሩፕ የተሰኘው የሩሲያ ቅጥረኛ ወታደራዊ ቡድን ወደ ሀገሪቱ እንዲጋበዝ የሚወተውቱ የሚዲያ ውጤቶች ተሰራይተዋል። አጨቃጫቂውን ዋግነር ግሩፕ የመሰረቱት የቭጌኒ ፕሪጎዚን ለአዲሱ ሁንታ መሪ ኢብራሂም ትራኦሪ በይፋ ድጋፋቸውን ገልጸዋል። ኤፍፒ እንደዘገበው ትራኦሬና ሰዎቻቸው አስፈላጊውን ነገር ለህዝባቸው ፈጽመዋል ሲሉ የዋግነር ግሩፕ መስራቹ ተናግረዋል። ፈረንሳይ በቡርኪና ፋሶ ለ7 ዓመታት ከኢስላሚክ ስቴት እና አልቃይዳ ጋር ግንኙነት ካላቸው አክራሪ የእስልምና ኃይሎች ጋር ለነበረባት ፍልሚያ አጋር ነበረች። አሁን ግን ሩሲያውያኑ በተሻለ የቡርኪና ፋሶን ችግር ይቀርፋሉ የሚል አስተሳሰብ እያየለ መጥቷል። ለአሁኑ የተወሰነና ጊዜያዊ ጠቃሚ ውጤት ቢኖረውም ለወደፊቱና ለዘለቄታው ግን ሩሲያ የቡርኪና ፋሶን ጸጥታ በተመለከተ ከጥቅሟ ይልቅ ጉዳቷ ይመዝናል ሲሉ ተንታኞች ተናግረዋል ሲል ሄንሪ ዊልኪንስ ሪፖርቱን አጠቃሏል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በአውሮፓ ትልቁን የኒውክሌር ማመንጫ የያዘችውንና የዩክሬን ግዛት የሆነችውን ዛፖሪዥያንና ሌሎች 3 ግዛቶችን ወደ አገራቸው እንደሚጠቀልሉ ትናንት በሕግ ላይ በመፈረም ካሳወቁ በኋላ በዛፖሪዥያ ላይ በመኖሪያ ሕንፃዎች ላይ ዛሬ በተፈጸመ ድብደባ ቢያንስ 2 ሰዎች ሳይሞቱ እንዳልቀረ ባለሥልጣናት ተናግረዋል። የዛፖሪዥያ ሀገረ ገዢ በቴሌግራም መተግበሪያ ባሰራጩት መልእክት 5 ሰዎች በፍርስራሹ ስር ተጠምደዋል። የዛፖሪዥያ ክልል በአብዛኛው በሩሲያ ቁጥጥር ስር ሲሆን ከተማዋን ግን አሁንም ዩክሬን ትቆጣጠራለች። በአውሮፓ ትልቁ የኒውክሌር ማመንጫ በሚገኝበት ዛፖሪዥያ እየተካሄደ ያለው ድብደባ የኒውክሌር አደጋ እንዳያስከትል ተሰግቷል። የተመድ አቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ግሮሲ በዚህ ሳምንት ኪቭንና ሞስኮን እንደሚጎበኙ ታውቋል። በኒውክሌር ማመንጫው አካባቢ የደህንነት ቀጠና መፍጠር ከምንጊዜውም በላይ አሁን አስፈላጊ ነው ሲሉ ግሮሲ ዛሬ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ በዛሬው የምሽት መልእክታቸው ጦራቸው 3 ግዛቶችን መልሶ መቆጣጠሩን አስታውቀዋል። 3ቱ ግዛቶች ሩሲያ ከድንበራው ጋር መከላከሏን ባስታወቀችው ኬርሶን ክልል የሚገኙ ናቸው። የበንዲን እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ኃላፊ የሆኑት ሳማንታ ፓወር ዛሬ በዩክሬን መዲና ኪየቭ ተገኝተዋል። ድርጅቱ እንዳለው ኃላፊዋ በዛ የሚገኙት ከመንግስት ባለስልጣናት፣ ገበሬዎች፣ ጋዜጠኞች፣ ነጋዴዎችና ከኃይል ማመንጫ ሰራተኞች ጋር የዩክሬንን ህዝብ በተቀላጠፈ መንገድ መርዳት የሚቻልበትን ለመምከር ነው። ነጻነታቸውን ለማስነካት ከጭካኔ ጥቃት ራሳቸውን የሚከላከሉበት በኃይል የተያዙ መሬቶቻቸውን የሚያስለቅቁበት ለቀዝቃዛው የበረዶ ወቅት የሚዘጋጁበት እንዲሁም ዲሞክራሲያዊ ተቃውሞቻቸውንና የሕግ የበላይነትን የሚያጠናክሩበት ይህ ወቅት ለዩክሬናውያን ወሳኝ ወቅት ነው ሲሉ ሳማንታ ፓወር በትዊተራቸው ጽፈዋል። በመጨረሻም አድማጮች፣ ፍልሰተኞችን የያዙ 2 ጀልባዎች ሰምጠው ቢያንስ 15 ሰዎች እንደሞቱ የግሪክ ባህር ጠረፍ ጠባቂዎች ዛሬ አስታውቀዋል። በተለያዩ 2 አደጋዎች ከሰመጡት ጀልባዎች አንዱ 40 ፍልሰተኞችን የያዘ ሲሆን ሌስቦስ በተባለችውና ከቱርክ አቅራቢያ በመትገኝ ደሴት አጠገብ ሰምጧል ሲሉ ባለስልጣናት ተናግረዋል። በዚህ አደጋ 15 አስክሬኖች ሲወጡ 5ቱን ሰዎች ግን ከሞት መታደግ ተችሏል። የተቀሩትን ፍለጋ እንደቀጠለ ነው። ኪቲራ ከተባለችው ደሴት አጠገብ በደረሰው በሌላኛው 2ኛ አደጋ 30 ፍልሰተኞችን ማትረፍ ተችሏል። ጀልባ የሰመጠችው ከትልቅ ቋጥኝ ጋር ከተጋጨች በኋላ ነው ተብሏል። 2ቱም ጀልባዎች በሰዓት እስከ 100 ኪሎ ሜትር ፍጥነት ከሚነጉደው ንፋስ ጋር እየታገሉ በመቅዘፍ ላይ ነበሩ ሲሉ ባለስልጣናት ተናግረዋል። ፍልሰተኞች ግሪክ ለመድረስ በቱርክ በኩል ያቋርጣሉ። ሕገ ወጥ አስተላላፊዎች ግን ኤጂያን ባህር ላይ ካለው ቁጥጥር ለማምለጥ አደገኛ የሆኑ መስመሮችን ይጠቀማሉ። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር እስከ 4 ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። ሐሙስ መስከረም 26 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ ለዌብና ማኅበራዊ መገናኛ ቅንብሮች ደግሞ አባየሁ ገበያዋለች። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን ነው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ መወስዳችሁ። ቀደም ብለን በመግቢያው ያስተዋወቅ ነው ዛሬ በኢትዮጵያ የአንድ ቀን የሥራ ጉብኝት ያደረጉት የኬንያው ፕሬዚዳንት ዊልያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ አገሮች ድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዚዳንት ሩቶ በትዊተር ገጻቸው ባሰፈሩት መልእክት አስታውቀዋል። የኢትዮጵያ የላሙ ወደብን ለደቡቡ የኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዚዳንቱ ለጠቅላይ ሚኒስትር አብይ ጥያቄ ማቅረባቸውንም ጽህፈት ቤታቸው ገልጧል። አዲሱ የኬንያ ፕሬዚዳንት ሩቶ ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዚዳንቱ በኢትዮጵያ ያደረጉት የአንድ ቀን ቆይታ ተጠናቆ አመሻሹ ላይ ወደ አገራቸው ተመልሰዋል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ ደቡባዊ ጎረቤት ኬንያ ፕሬዝደንት ዊልያም ሩቶ በኢትዮጵያ ለሚያደርጉት ይፋዊ የስራ ጉብኝት ዛሬ ረፋድ ላይ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው በፕሬዝደንት ዊልያም ሩቶ ከሚመራው የኬንያ ልዑካን ቡድን ጋር በጠቅላይ ሚኒስትር ጽህፈት ቤት የሁለትዮሽ ውይይትም አድርገዋል። ውይይቱ የሁለቱን አገራት የድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዝደንት ሩቶ በትዊተር ገጻቸው ባሰፈሩት ጽሑፍ ገልጸዋል። የአገራቱ የረጅም ጊዜ ግንኙነትና ያላቸው ቅርበት ለዚህ አስተዋጽኦ እንደሚኖረው የጠቆሙት ፕሬዝደንቱ አክለውም የኬንያና የኢትዮጵያ አጋርነት ለጋራ ተጠቃሚነታችንና ለቀጠናዊ መረጋጋት የማዕዘን ድንጋይ ነው ብለዋል። የፕሬዝደንት ሩቶ ጽህፈት ቤት ደግሞ ኢትዮጵያ የላሙ ወደብን ለደቡቡ የኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዝደንቱ ጠቅላይ ሚኒስትር አብይን ጠይቀዋል ሲል በትዊተር አድራሻው ባለፈው አመልክቷል። እስከ 3 ምዕራፍ ግንባታው የተጠናቀቀው የላሙ ወደብ ከሞምባሳ ቀጥሎ የኬንያ ሁለተኛው የትራንስፖርት መሰረተ ልማት ኮሪደር ሲሆን ሀገሪቱን ከደቡብ ሱዳንና ኢትዮጵያ ጋር የሚያስተሳስር ነው። በአሁን ወቅት ከ95 በመቶ በላይ ለሚሆነው የወጪ ገቢ ንግድ እንቅስቃሴዋ የጅቡቲ ወደብን በመጠቀም ላይ የምትገኘው ኢትዮጵያ ሌሎች የጎረቤት ሀገራት ወደቦችንም በአማራጭነት ለመጠቀም ጥረቶችን በማድረግ ላይ መሆኗ ይታወቃል። ኢትዮጵያ የላሙን ወደብ እንድትጠቀም በዛሬው ውይይታቸው ፕሬዝደንት ሩቶ ላቀረቡት ጥሪ የጠቅላይ ሚኒስትር አብይ አህመድ ምላሽ ምን እንደሆነ ግን ለጊዜው አልታወቀም። ሁለቱ መሪዎች ከንግድና ምጣኔ ሀብታዊ ጉዳዮች በተጨማሪ የተወያዩባቸው ሌሎች ጉዳዮች ስለመኖራቸው የታወቀ ነገርም የለም። ይሁን እንጂ በምርጫ አሸንፈው የኬንያን የፕሬዝደንትነት መንበር በቅርቡ የተረከቡት ፕሬዝደንት ሩቶ የቀድሞውን ፕሬዝደንት ኡሁሩ ኬንያታን የኢትዮጵያና የዲሞክራሲያዊት ሪፐብሊክ ኮንጎ የሰላም ልዑክ አድርገው መሾማቸውን በበዓለ ሲመታቸው ዕለት መግለጻቸው ይታወሳል። ይህም የቀድሞው ፕሬዝደንት የኬንያ መንግስትን በመወከል በሁለቱ ሀገራት የጀመሩትን የሰላም ጥረት እንዲቀጥሉ እድል የሚሰጥ ነው። ፕሬዝደንት ኬንያታ በደቡብ አፍሪካ በቅርቡ ይጀምራል በተባለው የኢትዮጵያ መንግስትና የህወሓት የሰላም ውይይት ላይ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት የቀድሞው የናይጄሪያ ፕሬዝደንት ኦባሳንጆ ደጋፊ ሆነው እንዲሳተፉ በህብረቱ መሰየማቸው የሚታወስ ነው። አዲሱ የኬንያ ፕሬዝደንት ዊሊያም ሩቶ በዛሬው የኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ከትናንት በስቲያ የተመረቀውን የሳይንስ ሙዚየምም ጎብኝተዋል። በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ ከጠቅላይ ሚኒስትር አብይ ጋር በይፋ ማስጀመራቸውንም ፕሬዝደንቱ በትዊተር ገጻቸው አስታውቀዋል። የኬንያ ፕሬዝደንት ሆነው ቃለ መሐላ ከፈጸሙ በኋላ በኢትዮጵያ የመጀመሪያ ይፋዊ የስራ ጉብኝታቸውን ያደረጉት ዊሊያም ሩቶ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው ዛሬ አመሻሽ ላይ ወደ አገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር በደቡብ አፍሪካ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ነው ያሉት። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውን ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪካ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትላንት ማስታወቁ ተዘግቧል። ሁለቱም አካላት ጥሪውን መቀበላቸው ከአውሮፓ ህብረት ድጋፍ ተችሮታል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ኬንያና ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ የአፍሪካ ህብረት ዋና የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲሉ አዲስ አበባ የሚገኙ የዲፕሎማቲክ ምንጮች አስታውቀዋል። ለዚህም ዝርዝር ኬኔዲ አባተ።
የትግራይ ክልል መንግስት በደቡብ አፍሪካ በሚደረገው የሰላም ድርድር ላይ ለመሳተፍ ዝግጁ ነው ሲሉ የህወሓት ሊቀመንበርና የትግራይ ክልልን በፕሬዝደንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ ሰጥተዋል። ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጻፉት ደብዳቤ ላይ ግጭቱን በሰላማዊ መንገድ ለመፍታት ቁርጠኛ አቋም ይዘናል ያሉት ዶክተር ደብረጽዮን ለሰላም ሂደቱ ጠቃሚ ይሆናል ያሉት ግጭት የማቆም ጉዳይ የሰላም ንግግር ግሩ ዋና አጀንዳ አካል ስለመሆኑ ማወቅ እንደሚፈልጉም አንስተዋል። የአፍሪካ ህብረት የሰላም ውይይት ጥሪ ደብዳቤ በሁለቱ ወገኖች መካከል በደቡብ አፍሪካ የፊታችን መስከረም 28 ይጀመራል የተባለውን የሰላም ውይይት በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል የተቀናጀና ቀጣይነት ያለው ሽምግልና እንዲኖር መሰረት ለመጣል በተዘጋጁ የድርድር መርሆች፣ የአጀንዳ ጉዳዮች፣ የአሰራር ዘዴዎችና የጊዜ ሰሌዳዎች ላይ ይመክራል ተብሎ እንደሚጠበቅ አብራርቷል። ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ያሉት ዶክተር ደብረጽዮን የሰላሙ ውይይት ጥሪው ከመቅረቡ በፊት ያልተመካከርንበት በመሆኑ ማብራሪያ ያስፈልገናል ያሏቸውን ነጥቦችም አንስተዋል። እነዚህም በአፍሪካ ህብረት ከተጠቀሱት አካላት ባለፈ በተሳታፊነት በታዛቢነት ወይም በዋስትና ሰጪነት የሚጋበዙ ተጨማሪ አካላት ይኖሩ እንደሆን ለዓለም አቀፉ ማህበረሰብ ምን አይነት ሚናዎች ለመስጠት እንደታሰበ እንዲሁም የጉዞና የደህንነት ዝግጅቶችን የመሳሰሉ ለድርድር ቡድናችን የሚደረጉ ያሏቸውን አቅርቦቶች የተመለከቱ ናቸው። የሰላም ንግግር እንዲጀመር ባለፈው ቅዳሜ ጥሪ ያቀረበው የአፍሪካ ህብረት የሰላም ንግግሮቹ በህብረቱ የአፍሪካ ቀንድ ተወካይና በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄዱ ጠቅሶ ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ ገልጿል። ስለሌሎች ተሳታፊዎችና ስለዓለም አቀፉ ማህበረሰብ ሚና ግን ደብዳቤው አላብራራም። በህብረቱ ኮሚሽን ሊቀመንበር የተጻፈው ደብዳቤ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና የቀድሞዋ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉሙዚሌ ሚላምቦ ንጉካ በሰላም ውይይቱ ላይ የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ረዳት በመሆን እንደሚሳተፉ አመልክቷል። የአፍሪካ ህብረት ዋናው የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲል በአዲስ አበባ የሚገኝ አንድ ዲፕሎማሲያዊ ምንጭ ማረጋገጡን ፍሬድ ሃርተር ለአሜሪካ ድምጽ ዘግቧል። በውይይቱ ላይ በታዛቢነት ይሳተፋሉ ስለተባሉት አካላት ከኢትዮጵያ መንግስትና ከህወሓት በኩል ግን የተባለ ነገር የለም። ህወሓት በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል በቅርቡ ከማሳወቁ በፊት በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ላይ እምነት የለኝም ሲል ከህብረቱ በተጨማሪ ዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታትም የአደራዳሪነት ሚና እንዲኖራቸው የሚል አቋም ይዞ መቆየቱ ይታወሳል። ከአፍሪካ ህብረት ውጭ አደራዳሪ አልፈልግም ያለው የኢትዮጵያ መንግስት በበኩሉ ከህብረቱ ውጭ ያሉ ዓለም አቀፍ አካላት ለሰላም ድርድሩ ድጋፍ በማድረግ ብቻ እንዲሳተፉ የሚል አቋም ነው የያዘው። ውይይቱን በተመለከተ በትናንትናው ዕለት ማብራሪያ የጠየቅናቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አስፈላጊ ሆኖ ሲገኝ ከተደራዳሪዎች ጋር በመመካከር ዝርዝር መረጃ እናቀርባለን የሚል ምላሽ መስጠታቸውን መዘገባችን ይታወሳል። ህወሓት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል በመስከረም ወር መጀመሪያ ላይ በማሳወቅ ከፌዴራል መንግስቱ ጋር የሚስማማ አቋም መያዙ ከታወቀ ከሶስት ሳምንታት በኋላ ነው ህብረቱ የደቡብ አፍሪካውን የሰላም ውይይት ማዘጋጀቱን ያስታወቀው። ህወሓት የአፍሪካ ህብረትን የውይይት ጥሪ መቀበሉን ባሳወቀበት ደብዳቤው የማብራሪያ ጥያቄዎችን ቢያነሳም የአፍሪካ ህብረት ጥሪ መንግስት ከዚህ በፊት ያቀረባቸውን አቋሞች የጠበቀ ሆኖ ተገኝቷል ሲል ጥሪውን መቀበሉን ትናንት ያሳወቀው የኢትዮጵያ መንግስት በበኩሉ መሰል ጥያቄ ስለማንሳቱ የጠቀሰው ነገር የለም። ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ አቋሙን ሲገልጽ መቆየቱንም መንግስት አመልክቷል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ሲሉ በትዊተር ገጻቸው አስታውቀዋል። የአውሮፓ ህብረትም የሰላም ውይይት ጥሪው ተቀባይነት ማግኘቱን እንደሚደግፍ አስታውቋል። የህብረቱ የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፕ ቦሬል በቅርቡ በደቡብ አፍሪካ ይጀምራል በተባለው ድርድር ላይ ለመሳተፍ የኢትዮጵያ መንግስትና የትግራይ ክልል መንግስት ለአፍሪካ ህብረት ጥሪ በግልጽ ቁርጠኝነታቸውን ማሳወቃቸውን የአውሮፓ ህብረት ይደግፋል ሲሉ በትዊተር ገጻቸው ባስተላለፉት መልእክት ገልጸዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ሀገራቸው ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት ለማስቀጠል የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ወደ ኬንያና ኢትዮጵያ ለ15 ቀናት ለሚያደርጉት ቆይታ ከ3 ቀናት በፊት ማቅናታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለወቅታዊ ዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ በኬንያ ከሚደረገው በደቡብ አፍሪካ ከሚደረገው ንግግር ወደ ተፈናቃዮችን የሚመለከቱ ርዕሶች ይወስደናል። በኢትዮጵያ የተፈናቃዮች ጉዳይን የሚከታተል ራሱን የቻለ ተቋምና ብሔራዊ የሕግ ማዕቀፍ አለመኖሩ በሰብአዊ መብቶች ጥበቃ ላይ ክፍተት መፍጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጠ። በኮሚሽኑ የስደተኞች ተፈናቃዮችና ፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀል እንደተናገሩት የኮሚሽኑ የ2014 ዓመተ ምህረት የተፈናቃዮች ጥበቃን አስመልክቶ ባደረገው ክትትል የሕግ ማዕቀፍና ተቋማዊ መዋቅር አለመኖር በተፈናቃዮች ጥበቃ ላይ ክፍተት መፍጠሩ ሁለት ቁልፍ ጉዳዮች እንደነበሩ ለይተዋል ነው ያሉት። በአመቱ የነበረውን የተፈናቃዮች ሁኔታ በማስመልከት አስተያየት የሰጡት የአፋር ክልል አደጋ መከላከል ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን በበኩላቸው የሕግ ማዕቀፍና የተቋማዊ አደረጃጀቶች ክፍተት በአመቱ ለታዩ ችግሮች አስተዋጽኦ ቢያደርጉም ብቻውን መፍትሄ ያመጣል ብዬ ግን አላምንም ነው ያሉት። በጉዳዩ ላይ ከፌዴራል መንግስት ኃላፊዎች አስተያየት ለማግኘት እስካሁን ያደረግነው ጥረት ለጊዜው አልተሳካም። እንደደረሰንም እናቀርባለን። ገብረ ሚካኤል ገብረ መድን ተከታዩን አጠናቅሯል።
በተገባደደው አመት በተፈናቃዮች ጥበቃ ዙሪያ የነበሩ ክፍተቶችን የሚያሳይ አመታዊ ሪፖርት ማውጣቱን የሚገልጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በአመቱ የታዩትን ችግሮች ለይቻለሁ ብለዋል። በ2014 ዓ ም በተፈናቃዮች ጥበቃ ላይ ክፍተት ከፈጠሩት ጉዳዮች አንዱ ራሱን የቻለ የተፈናቃዮች ተቋም አለመኖር እንደሆነም በኮሚሽኑ የስደተኞች የተፈናቃዮችና የፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ ገልጸዋል።
በኢትዮጵያ የተፈናቃዮችን ጥበቃ አስመልክቶ ራሱን የቻለ ተቋም ወይም የዚህ ኃላፊነት የተሰጠው ተፈናቃዮችን የመጠበቅ፣ ድጋፍ የማቅረብ፣ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተጽዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው አመታዊ ሪፖርታችን ላይ አካተናል።
ተፈናቃዮችን የሚመለከት የሕግ ማዕቀፍ አለመኖርም በተፈናቃዮች የሰብአዊ መብት ጥበቃ ላይ ክፍተት መፍጠሩን ተጠባባቂ ዳይሬክተሯ ተናግረዋል።
በሀገር አቀፍ ደረጃ ተፈናቃዮቹን አስመልክቶ ለነሱ ከመፈናቀል በፊት፣ በመፈናቀል ወቅት እንዲሁም ደግሞ ከመፈናቀል በኋላ በዘላቂ መፍትሄ ማፈላለግ ሂደቱ ላይ ያላቸው መብት ምንድን ነው? የመንግስት ግዴታ ምንድን ነው? ሌሎች የዓለም አቀፍ ድርጅቶች ያሏቸው ግዴታዎችስ ምንድን ናቸው? የሚለውን አስመልክቶ ብሔራዊ ሕግ ወይም ደግሞ ዶሜስቲክ ሊጋል ፍሬምወርክ አለመኖሩ እንደ ትልቅ ክፍተት ያየነው ነው።
በ2014 ዓ ም ስለነበረው የተፈናቃዮች ሁኔታን በሚመለከት አስተያየት የሰጡት የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ከሕግ ማዕቀፍና ከተቋማት አደረጃጀት አኳያ ክፍተቶች ቢኖሩም እነዚህ ብቻቸውን ግን ችግሩን ይፈቱት ነበር ብዬ አላምንም ብለዋል።
በዓለም አቀፍ ደረጃ እንደሚታወቀው የስደተኞች፣ የተመላሾች፣ የሀገር ውስጥ ተፈናቃዮች እንዴት ማኔጅ እንደሚደረጉና በማን አይነት ተቋማት እንደሚመሩ የተደነገጉ ሕጎች አሉ። በኢትዮጵያ አኳያ ግን የተፈናቃዮች ጉዳይ እንደተባለው በሕግ ማዕቀፍ አንጻር ያው ክፍተት ይታያል። ከተቋማት አደረጃጀት አንጻርም ክፍተትም አለው። ነገር ግን የተሰጠውን አስተያየት መቶ በመቶ ባልስማማም ይህንን ራሱ የቻለ ተጽዕኖ ያለው ነገር መሆኑን ተገምግሟል። ያ ራሱ የቻለ ተጽዕኖ አለው። ነገር ግን ብቸኛ መፍትሄ ብዬ አላምንም። ነገር ግን የተቋም አደረጃጀት ወይም ባለቤትነት ጥያቄ ስለሆነ እሱ ላይ ቢሰራ ምናልባት ችግሮችን በተወሰነ መልኩ ሊያቃልል ይችላል ማለት ነው።
በአመቱ ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታም በቂ እንዳልነበር እንጉዳይ መስቀሌ ገልጿል።
ኮሚሽኑ ባከናወናቸው ክትትሎች እንደ ትልቅ ክፍተት የታየው ለተፈናቃዮች የሚደረገው ወይም የሚቀርበው ሰብአዊ ድጋፍ በአብዛኛው ወቅቱን የጠበቀ አለመሆኑ፣ በቂ አለመሆኑ፣ ተደራሽ አለመሆኑን ማረጋገጥ ችለናል። በተለይ ደግሞ ተፈናቃዮች ውስጥ ተጨማሪ ድጋፍ የሚሹ ወይም ልዩ ድጋፍ የሚሹ ተፈናቃዮች እንደመኖራቸው በተለይ ህጻናት ተፈናቃዮች፣ ሴቶች፣ አካል ጉዳተኞች፣ አረጋውያንን አስመልክቶ የሚቀርቡ ድጋፎች የእነሱን ፍላጎቶች መሰረት ያደረጉ አለመሆናቸው በተለይ በእነዚህ ቡድኖች ላይ ያለውን የሰብአዊ መብት አጠባበቅ ክፍተት የበለጠ አጉልቶታል ማለት ነው።
አቶ መሐመድ ሁሴን በአፋር ክልል የነበረውን ሁኔታ ሲናገሩ ከክልሉ ጠቅላላ ህዝብ 3/4 ያህሉ ወይም ደግሞ 1.6 ሚሊዮን የሚሆነው ህዝብ በጦርነትና በተፈጥሯዊ አደጋዎች መፈናቀሉን ገልጿል። ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታ ግን በቂ እንዳልነበር ተናግረዋል።
የነበረውን የእርዳታ አቅርቦት እንቅስቃሴ ከክልሉ አቅም በላይ መሆኑን በተደጋጋሚ ለፌዴራል መንግስት ያሳውቅ ነበረ። የፌዴራል መንግስት ደግሞ አቅሙን የፈቀደ ነገር ለመረባረብ ይሞክሮ ነበረ። ነገር ግን የሚያስፈልገው ድጋፎችን ከማቅረብ አኳያ ያው ክፍተቶች የነበሩበት ሁኔታ እንደነበረ ሁላችን እናስታውሳለን። በተገቢው ጊዜና በሚፈልገው መጠን ቀርቧል ማለት አይቻልም።
በ2014 ዓመተ ምህረት ተፈናቃዮችን መልሶ ማቋቋም ላይም ክፍተቶች መታየታቸውን አረጋግጠናል ይላሉ እንጉዳይ መስቀሌ። ለማሳያነትም በሶማሌ ክልል የነበረውን ሁኔታ አንስተዋል።
የመልሶ ማቋቋም ሂደቶች ብዙ ክፍተቶች እንዳለባቸው መረዳት ይችላል። በተለይ ደግሞ እንደ ሶማሌ ክልል ውስጥ የሚገኙ ተፈናቃዮች ባለፉት 5 አመታት በመፈናቀል ሂደት ውስጥ የሚኖሩ እንደመሆኑ ወይም በእንግሊዘኛው protracted displacement እንለዋለን። የመልሶ ማቋቋም ሂደቱ ትልቅ ትኩረት የሚሻው ጉዳይ እንደሆነ በዚሁ ባከናወናቸው ክትትሎችና ባደረግናቸው ውትወታዎች አረጋግጠናል ማለት ነው።
አቶ መሐመድ ሁሴንም ተፈናቃዮችን መልሶ ማቋቋም ከነበረው ሁኔታ አኳያ ከፍተኛ አቅም የሚጠይቅ ስራ መሆኑን አይተናል ይላሉ።
ተከስቶ የነበረው አደጋ አንደኛ ማህበረሰቡ አፍሪቶ የነበረውን የግልም ይሁን የውል ሀብቶች በሙሉ የወደሙበትና የተዘረፉበት ሁኔታ ነው የነበረው። በግለሰብ ደረጃ በማህበረሰብ ደረጃና በተቋማት ደረጃ ወደ 0 መባል በሚቻልበት ተቋም የወደመ ነበረ። ስለዚህ ያንን መልሶ ለማቋቋም ከፍተኛ የሆነ አቅም የሚጠይቅ መሆኑን በሚገባ ተረድተናል። አቅም ሲባል ፋይናንሻል አቅም አንድ ነው፣ የቴክኒካል አቅም አለ፣ የሪሶርስ አቅም አለ። ስለዚህ በአጠቃላይ ያንን ተቋማቶችን የግል ንብረትንም ፕላስ ደግሞ ግለሰቦችን ወይም ተፈናቃዮችን ለማቋቋም ከፍተኛ ሀብት እንደሚያስፈልግ የተማርንበት ሁኔታ ነው ያለው።
የተፈናቃዮች ምዝገባ ስርዓቱም ክፍተት እንደነበረበት የኢትዮጵያ ሰብአዊ መብቶች ኮሚሽን በክትትል ማረጋገጡን እንጉዳይ መስቀሌ ገልጿል። የተፈናቃዮችን ጥበቃ ለማጎልበትም እነዚህን ክፍተቶች መሙላት እንደሚያስፈልግ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩ ርዕስ ደግሞ ነሐሴ 18 እንደገና የተጀመረውን የሰሜን ኢትዮጵያ ጦርነት ተከትሎ በሰሜን ወሎና ዋግምራ ዞኖች የሚገኙ በርካታ የጤና ተቋማት ወድመዋል ወይም ጉዳት ደርሶባቸዋል ሲል የአማራ ክልል ጤና ቢሮ ያስታወቀበትን እናገኛለን። የጦርነቱን እንደገና መጀመር ተከትሎ የህወሓት ታጣቂዎች በገቡባቸው የሰሜን ወሎና የዋግምራ ዞኖች የወደሙ የጤና ተቋማትን አስመልክቶ ጥናት ለማድረግ እንቅስቃሴ መጀመሩንም የቢሮ ኃላፊ ዶክተር መልካሙ ሀብቴ አብቴ ገልጠዋል። በህወሓት ታጣቂዎች ተይዘው በነበሩት በራያ በቆቦና አካባቢው አንድ ጠቅላላ ሆስፒታል፣ 13 የጤና ጣቢያዎች ለጥገና በማያመች ሁኔታ መውደማቸውን ደግሞ የሰሜን ወሎ ዞን ጤና መምሪያ አመልክቷል። ለዚህኛው ውንጀላ ከህወሓት ወገን የተሰማ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡትን መሰል ውንጀላዎች ግን ማስተባበሉን ዘግበናል። ታጣቂዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በማብራራት ነው የድርጅቱ ቃል አቀባይ አቶ ጌታቸው ረዳ ያስተባበሉት። አስቴር ምስጋናው ዝርዝሩን ይዛለች።
ስማቸውን መግለጽ ያልፈለጉ በመንግስት ስራ የሚተዳደሩ የቆቦ ከተማ አስተያየት ሰጪ ነሐሴ 18 እንደገና የተጀመረውን ጦርነት ተከትሎ በቆቦ ከተማ የሚገኘው ጤና ጣቢያ ከፍተኛ ውድመት ደርሶበታል ብለዋል።
ጤና ጣቢያ በጣም ትልቅ በጀት ተበጅቷል። ከመሳሪያ እስከ መድኃኒት ድረስ ተሟልቶ ነው የነበረው። ወርልድ ባንክ የሚባል ነበር ነው የዓለም ባንክ መድኃኒቶች፣ መመርመሪያ መሳሪያዎች ገዝቶ ነበር ያዘጋጀው። አሁን ያለው ድባብ ግን ያው በተቃራኒ መስታወቶች ረጋግፈዋል። ጤና ምርመራ የሚደረጉበት መድኃኒቶች ፈሰው ነው የሚታዩት። አንዳንድ ደግሞ ማለት እነሱ ሳይፈልጓቸው ቀርቶ የጣሏቸው መሳሪያዎች አሉ፣ ተሰባብረዋል እና ያለው ሁኔታ በተለየ የመድኃኒት ብክነቱ ተረጋግጦ የኤች አይ ቪ መድኃኒቶች፣ ሌሎችም ያው ከሙያ አንጻር የሚታዩ ሲሆኑ ከጥቅም ውጭ ሆነዋል።
በጤና ተቋማቱ ላይ በደረሰው ውድመትና ዘረፋ ምክንያት ሰዎች ለጉዳት እየተዳረጉ መሆኑን የገለጹት ደግሞ ሌላዋ የቆቦ ከተማ ነዋሪ ናቸው። በመድኃኒት እጥረት ምክንያት የሞቱ ሰዎች አሉ ሲሉም ተናግረዋል።
በዚህ ምክንያት ግን የሞቱ ሰዎች ደግሞ በዛው ልክ ነው። ይህን አጥተው ሁለት ሰዎች ሴቷ በኤች አይቪ ወንዱ ደግሞ ስኳር በሽተኛ ሆኖ የሚገዛ መድኃኒት እንኳ ጠፍቶ በዛ ምክንያት ሞተዋል።
የቆቦ ነዋሪ የሆኑት አንዲት እናትም በጤና ተቋም መውደም ምክንያት አገልግሎት ማግኘት እንዳልቻሉ አስረድተዋል።
ህክምና ሆስፒታልም አይሰራም፣ ጤና ጣቢያም አይሰራም። ሁሉም ነገር ያው በችግር ላይ ነው ያሉት። ግን እኔ ማስተንፈስ አቅም ሳጣ ያው ቤተሰብ በዛም በዛም ብለው የግድ ከነሱ ያው በልመና ለማምነው እንዲህ ብላ ትንፋሿ ተቆረጠብን እና በውጋት ተሰፍታ ምናምን ብለው ያን የሞት ማስታገሻ ዝም ብለው አሞክሳሲን ምናምን ያንን አምጥተው ያንን እንድጠቀም አደረጉልኝ እንጂ ያው የለም ወሰድ ህክምና የለም።
የሰሜን ወሎ ዞን ጤና መምሪያ ኃላፊ ሲስተር ፈለቁ መኮንን ደግሞ ህወሓት ከነሐሴ 18 በኋላ ተቆጣጥሯቸው በነበሩ በራያ እንዲሁም በቆቦና አካባቢው አንድ ጠቅላላ ሆስፒታልና 13 ጤና ጣቢያዎች መጠገን በማይችሉበት ሁኔታ መውደማቸውን ለአሜሪካ ድምጽ አብራርተዋል።
እስካሁን ባየነው ልክ ያየናቸው ተቋማቶች በሙሉ አንድ ሆስፒታልና 3 ወረዳ ላይ ነው ያው ጉዳቱ የደረሰው። በነዛ ውስጥ ያለ አንድ ሆስፒታልና ወደ 13 የሚደርሱ ጤና ጣቢያዎች ዘረፋ እንደደረሰባቸው ነው መረጃችን የሚያሳየው። ሙሉ በሙሉ በሚባል ደረጃ የወደሙ ናቸው።
በሰሜን ወሎና በዋግምራ ዞኖች በሚገኙ የጤና ተቋማት ላይ የደረሰውን ትክክለኛ የጉዳት መጠን ለማወቅ ጥናት እንደሚደረግ የገለጹት ደግሞ የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው።
ሁለተኛ ደግሞ ተመልሰው አደጋ በደረሰባቸው ተቋማት ላይ ያላቸውን ዝርዝር ጥናት እያስጠና ነው። አሁንም ቢሆን ኢመርጀንሲ የሆነው የሕክምና አገልግሎት ለመጀመር እየሰራ ነው። በዛ አካባቢ ካሉት ከዞን ጤና መምሪያዎች ከወረዳ ጤና ጽሕፈት ቤቶች ጋር ጎን ለጎን ደግሞ ሕክምና የመስጠቱንም ስራ
የጤና ተቋማትን ከማውደምና ከመዝረፍ ጋር በተያያዘ ለተነሳው ለዚህ ውንጀላ ከህወሓት በኩል የወጣ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡበትን መሰል ውንጀላዎችን ግን አስተባብሏል። የህወሓት ቃል አቀባይ ጌታቸው ረዳ ጦርነቱ እንደገና ከተጀመረ በኋላ በሰጡት መግለጫ ተዋጊዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በመግለጽ ነው ያስተባበሉት።
ዋግ ሲገባ የእጁ ሲገባ አማራን የመንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት።
የጤና ተቋማት የመውደም ዜና የተሰማው የሰሜኑን ጦርነት ጨምሮ ከአንድ አመት በፊት በነበሩ ግጭቶች ከወደሙና ከተጎዱ የጤና ተቋማት 85% የሚሆኑት እንደገና መጠገናቸው በተገለጸ በወራት ውስጥ ነው። ይህንኑ የገለጸው የጤና ሚኒስቴር እንዳለው በአማራ፣ በአፋር፣ በቤኒሻንጉልና በኦሮሚያ ክልሎች 3666 የጤና ተቋማት ባለፈው አመት በነበሩ ግጭቶች ወድመዋል ወይም ተጎድተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ዓለም አቀፋዊ ርዕሶች ነው የምናልፈው። ባይደን ከባድ አውሎ ንፋስ የቀላቀለ ዝናብ በፍሎሪዳ ክፍለ ግዛት ላደረሰው ጉዳት የፌዴራሉ እርዳታ ቀነ ገደብ እንዲራዘም አደረጉ። ፕሬዚዳንት ጆ ባይደን ትናንት ረቡዕ ከባድ ዝናብ በቀላቀለ አውሎ ንፋስ የተመታችውን ፍሎሪዳን ለመጎብኘት በመሄድ አጥብቀው ከሚተቿቸው የግዛቲቱ አገረ ገዢ ሮን ዲሳንቲስ ጋር ተገናኝተዋል። ዲሳንቲስ ከክፍለ ግዛቱና የፌዴራሉን ትብብር ያደነቁ ሲሆን ባይደንም ለክፍለ ግዛቲቱ የሚሰጠውን ድጋፍ ለመጨመር ቃል ገብተዋል። ከፕሬዚዳንቱ ጋር ወደ ስፍራው የተጓዘው ጆርጌ አጎቢያንና የአሜሪካ ድምጿ አኒታ ፓውል ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
ባለፈው ሳምንት በከፍተኛነቱ በደረጃ 4 የተገለጸውና ሄሪከን ኢያን የሚል ስያሜ የተሰጠው አውሎ ንፋስ የቀላቀለ ዝናብ ከፍተኛ ውድመት አድርሷል። ከ100 በላይ ሰዎችንም ሲገድል በግዛቲቱ የሚኖሩ በቢሊዮን ዶላሮች የሚቆጠር ንብረት በውሃ መጥለቅለቁም ተመልክቷል። ፕሬዚደንት ባይደን ትናንት ረቡዕ በጎርፍ የተጠለቀለቀችውና 87,000 ነዋሪዎች ያሏትን የባህር ዳርቻ ከተማይቱን ሜየርስን ጎብኝተዋል። ሙሉ ለሙሉ ወደ ሪፐብሊካን ባዘነበሉ ነዋሪዎች የተሞላችው ከተማ በአገሪቱ ፈጣን የሕዝብ እድገት የሚታይባት ማዕከል ናት። ባይደን የፌዴራል መንግስቱ በአደጋው የተጎዱትን ሁሉ ለመርዳት ቁርጠኛ መሆኑን ገልጸው የፌዴራል ድጋፍ ለ60 ቀናት እንደሚቀጥል አስታውቀዋል። እርዳታው የአሰሳና ለማዳን ሥራ የሚውሉ ወጪዎችን፣ የመጠለያ፣ የምግብና ሌሎች የአደጋ ጊዜ ሕይወት አድን እርምጃዎችን እንደሚሸፍን ተገልጸዋል።
ዛሬ አንድ ሥራ አለን፣ አንድ ሥራ ብቻ። የፍሎሪዳ ሕዝብ የሚፈልገውን በሙሉ ማግኘቱን ማረጋገጥ፣ ፍሎሪዳ ውስጥ ያሉ ሰዎች የሚፈልጉትን ነገር ሁሉ ማግኘታቸውን፣ ሙሉ በሙሉ ማገገማቸውን ማረጋገጥ። በዓለም ላይ ካሉ ጥቂት አገሮች ከገባንበት ቀውስ በላይ በተሻለ መንገድ ልቀን የምንወጣ እኛ ብቻ ነን።
ፕሬዚደንት ባይደንን አጥብቀው በመተቸት ከሚታወቁ ተጽዕኖ አድራጊዎች ተቺዎች አንዱ የሆኑት ሪፐብሊካኑ የፍሎሪዳ አገረ ገዢ ሮን ዲሳንቲስ የአደጋ ጊዜ ምላሽ ሰጪዎችን ትብብር አድንቀዋል። አገረ ገዢው አጠር ባለው ንግግራቸው ባይደንን በስም አልጠቀሱም።
መራጮች በእውነቱ ለፕሬዚደንቱ እርምጃ ወይም ለአገረ ገዢው እርምጃ የሚሰጡት ምላሽ ቀድሞውንም እግዚአብሔር በዘፈቀደ ያደረሰው ከሚመስለው አደጋ ወይም ቅጣት በላይ ነው።
በዲሞክራሲ ማህበረሰብ አደጋዎች መንግስት እንዴት አድርጎ ህዝቡን ማገልገል እንዳለበት የተመረጡ መሪዎችን እንዲያሳዩ ያስገድዳሉ። አንድሩ ሪፍስ ሴንት ሉዊስ በሚገኘው የዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው።
በምርጫው ወቅት መራጮች ለዚህ ነገር ምናልባት ከስድስት ወራት ከዓመት ወይንም ሁለት ዓመታት በኋላ ትኩረት ላይ ሰጡት ይችላሉ። ዲሳንቲስ ግን አሁን ለምርጫ እየተፎካከሩ ነው። ስለዚህ ይሄ ነገር አሁንም እየተፈጸመ ነው። ይሄ ነገር እንደሚነሳ ታውቃላችሁ። በዚያ ላይ እሳቸው ትኩረት የሚስቡ እውቅ የፖለቲካ ሰው ስለሚመስሉ በዚህ ሁኔታ ውስጥ በተነገራቸውና ባደረጓቸው ነገሮች እንዴት ሆነው እንደሚወጡ ማየት ተገቢ ይመስለኛል።
በዚህ ዓመት ትልቅ ብዙ ህዝብ ባለውና በበለጸገው ክፍለ ግዛት በሚካሄደው ምርጫ የሚወዳደሩት ዲሳንቲስ ይህ አጋጣሚ ሌላ ተጨማሪ ፈተና ሊሆን ይችላል ይላሉ። ይሁን እንጂ የመካከለኛው አጋማሽ ምርጫን በተመሰቃቀለ ችግር ውስጥ ያሉት የፍሎሪዳ ሰዎች ቅድሚያ የሚሰጡት ነገር ላይሆን ይችላል። ፕሬዚደንት ባይደን እንዲህ ብለዋል።
But we know the feeling. That feeling about where am I going to put my head down on a pillow tonight?
ስሜቱን ግን እናውቀዋለን። ዛሬ ማታ ራሴን ከትራስ ላይ የማሳርፍበት ስፍራ የት ነው? ያ የሚሆነውስ እንዴት ነው? ልጆቼ ደና ይሆኑ ይሆን?
ትናንት ረቡዕ እነዚህ ሁለት በፖለቲካ የተከፋፈሉ ሰዎች በአንድ ድምጽ እንዲህ አሉ። ነገሮች ጥሩ ይሆናሉ።
ወደ ቀጣዩ ዓለም አቀፍ ርዕስ ስንሻገር በሩሲያ በኒውክሌር ተቆጣጣሪ ክፍል የሚንቀሳቀስ ባቡር ወደ ዩክሬን ሲሄድ ታይቷል የሚለው ያልተረጋገጠ ዘገባ እየተናፈሰ ባለበት በአሁኑ ወቅት ዋይት ሀውስ ሩሲያ በዩክሬን ላይ የኒውክሌር ጦር መሳሪያ ለመጠቀም መዘጋጀቷን የሚጠቁም ምንም ነገር እንደሌለ አመልክቷል። የኒውክሌር ጦር መሳሪያ ባለሙያዎች ለአሜሪካ ድምፅ እንደገለጡትም ሩሲያ የኒውክሌር መሳሪያ ወደ ዩክሬን ድንበር እያስጠጋች ከሆነ ዩናይትድ ስቴትስ ማወቋ አይቀርም ነው ያሉት። የአሜሪካ ድምፅ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሁሴን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ሩሲያ ከዓለም ግዙፉ የኒውክሌር ጦር መሳሪያ ክምችት ያላት ስትሆን ከዩናይትድ ስቴትስ በአስር እጥፍ የበለጠ የአጭር ርቀት የኒውክሌር ጦር መሳሪያዎችና ቦምቦችን ጨምሮ ታክቲካዊ የሚባሉ የጦር መሳሪያዎች እንዳላት ባለሙያዎች ይናገራሉ። እንደ አውሮፓውያን አቆጣጠር በመጋቢት 2018 ዓ.ም የሩሲያው ፕሬዝዳንት ቭላድሚር ፑቲን በዓለም ዙሪያ በየትኛውም ስፍራ መድረስ የሚችሉና ሊጠለፉ የማይችሉ ያሏቸውን አዳዲስ የጦር መሳሪያዎች አሳይተው ነበር። ፑቲን በዩክሬን ወታደራዊ ኪሳራ እየደረሰባቸው ባለበት በዚህ ወቅት ሩሲያን ለመጠበቅ በእጃቸው ያለውን ማንኛውንም መንገድ ለመጠቀም ዝተዋል። ይህን ተከትሎ እየተናፈሰ ያለውን ሩሲያ የኒውክሌር ጦር መሳሪያዎችን ወደ ዩክሬን ድንበር እያስጠጋች ሳይሆን አይቀርም የሚለውን ያልተረጋገጠ ዘገባ አስመልክቶ ዋይት ሃውስ ባለፈው ማክሰኞ ምላሽ ሰጥቷል። የዋይት ሃውስ ፕሬስ ጸሐፊ ካሪን ዣምፒየር
We take any nuclear weapons or nuclear saber rattling very seriously.
የትኛውንም የኒውክሌር ጦር መሳሪያ ወይም በኒውክሌር የሚደረግ ማስፈራሪያ በቁም ነገር ነው የምንመለከተው። ነገር ግን የራሳችንን ስትራቴጂካዊ የኒውክሌር አቀማመጥ ለማስተካከል የሚያበቃ ምንም ምልክት እንዳላየን ወይም ሩሲያ የኒውክሌር ጦር መሳሪያዎችን ለመጠቀም እየተዘጋጀች መሆኑን የሚጠቁም ምንም ነገር እንዳልደረሰን መናገር ፈልጋለሁ።
የውጊያ ሽንፈት እየደረሰባት ያለችው ሩሲያ ወታደራዊ ምልመላ የጀመረች ሲሆን ይህም በመቶዎችና በሺዎች የሚቆጠሩ ሩሲያውያንን ሀገራቸውን ጥለው እንዲሰደዱ እያደረገ ነው። የብሔራዊ ደህንነት ባለሙያ የሆኑት ሚሼል ዋለርስቲን እንደሚሉት ፑቲን የኒውክሌር የጦር መሳሪያ የሚጠቀሙ ከሆነ ለረጅም ጊዜ የኖረውን ክልከላ የሚጥስ ይሆናል።
Were he to do so, this would be crossing a red line that no country has crossed.
ይሄ ከሁለተኛው የዓለም ጦርነት አንስቶ የትኛውም አገር አልፎት የማያውቀውን ቀይ መስመር ማለፍ ይሆናል። አሳሳቢው ነገር በየጊዜው ወደ አንድ ጥግ እየተገፋና አማራጮቹ እየጠበቡ በሄዱ ቁጥር ኪቭ የሚገኘውን የዩክሬን መንግስት ለማስወገድ ወይም ይህን ማድረግ ይችላልው ለማለት አነስተኛ የአጭር ርቀት የኒውክሌር ጦር መሳሪያ ሊጠቀም ይችል ይሆናል። ምናልባትም በሂሮሺማና ናጋሳኪ ላይ ጥቅም ላይ ውሎ ከነበረው በጣም ያነሰ።
ሌሎች ባለሙያዎችም ሁኔታው እንዳሳሰባቸው ይገልጻሉ። ጄምስ አክተን ካርጌኒ ፈንድ ለዓለም አቀፍ ሰላም በተሰኘው ተቋም የኒውክሌር ፖሊሲ ፕሮግራም ተባባሪ ዳይሬክተር ናቸው።
I think if this war goes in a very bad direction for Putin
ይሄ ጦርነት ለፑቲን በመጥፎ አቅጣጫ የሚሄድ ከሆነ ከባድ ወታደራዊ ሽንፈት ካጋጠመው ስልጣኑ አደጋ ላይ ከወደቀና የሩሲያ ኢኮኖሚ ውድቀት አፋፍ ላይ የደረሰ ከመሰለ ሩሲያ የኒውክሌር ጦር መሳሪያዎችን ልትጠቀም አትችልም ለማለት አልደፍርም። ይህ የሚሆን አይመስለኝም። ነገር ግን የቀዝቃዛው ጦርነት ካበቃ ወዲህ ካለው ከየትኛውም ጊዜ የበለጠ አሁን ሊሆን የሚችል ይመስለኛል።
አክቶን አክለው ምንም እንኳን ፑቲን ደፋር ቢሆኑም በዩክሬን ላይ የሚያደርጉትን ጦርነት ለማሸነፍ የኒውክሌር የጦር መሳሪያዎችን መጠቀም ይችላሉ ብለው አያስቡም ይላሉ።
The goal is to terrify Ukraine, its Western backers, the United States in particular.
አላማቸው ዩክሬንና ምዕራባዊ ደጋፊዎቹን በተለይ ደግሞ ዩናይትድ ስቴትስን ማስፈራራት ነው። የጦርነቱ መባባስ ሁሉን አቀፍ የሆነና የከፋ የኒውክሌር ጦርነት ስጋት እንዲያስፈራራቸውና ወደ ኋላ እንዲመለሱ ስምምነት እንዲያደርጉ ወይም ለፑቲን ራሳቸውን የማዳኛ አጋጣሚ እንዲፈጥሩ ሊያደርጋቸው ይችላል በሚል
የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት ኃይላቸው በመስራቅና በደቡባዊ ዩክሬን የሚገኙ በደርዘን የሚቆጠሩ መንደሮችን መልሰው በመያዝ ፈጣን ድል እያስመዘገቡ ነው። የሩሲያ መከላከያ ሚኒስትርም የሩሲያ ወታደሮች የዩክሬንን የመልሶ ማጥቃት ዘመቻ በማፈግፈግ ወደ ኋላ መውጣታቸው ናምኗል። የኒውክሌር ባለሙያዎች ለአሜሪካ ድምጽ እንደተናገሩት ግን ፑቲን የኒውክሌር ጦር መሳሪያዎችን ወደ ዩክሬን ቢያስጠጉ ዩናይትድ ስቴትስ ስለ ጉዳዩ ማወቅ አይቀርም።
ዓለም አቀፍ ርዕሶች ላይ ላተኮሩ ዘገባዎች ደረጀ ደስታንና ስምኝሽ ቆየና አመሰግናለሁ። አድማጮች አሁን ልዩ ማሳሰቢያ። የተከበራችሁ አድማጮች ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓ.ም ተመረጠ ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ህብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎችን ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና የሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ሁሉ ቀናት በቀጥታ እንዲተላለፉ እናደርጋለን። ትኩስ መረጃዎች ከደቡብ አፍሪካና ከሌሎች አካባቢዎችም እንዲደርሷችሁ እንጥራለን። የእናንተንም ተሳትፎ ውይይቶችን ተንታኔዎችንና ዘጋቢዎቻችንን በዓለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶቻችሁንም እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምጽ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ48 መሆኑን ያመለክታል። ወደ ቅንብሮቹ እንዝለቅ። በወጣቶች የተመሰረተ የግብርናን ጤናንና ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። እፉዬ ገላ ይባላል። ከተመሰረተ ጥቂት ዓመታት ያስቆጠረው ተቋም አዲስ የንግድ ፈጠራ ሐሳብ ያላቸውን ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር የማቀናጀት ሥራም እንደሚሠራ ተገልጧል። ስለ ድርጅቱ የበለጠ ለማወቅ ሀብታሙ ስዩም የእፉዬ ገላ ድርጅትን አጋር መስራች ዳግማዊ በድሉን አነጋግሯል። ዳግማዊ ከድርጅቱ ስያሜ መነሻ ነው የሚጀምረው።
እፉዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። እፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና የመስፋት ጸባይ ያለው ተክል አይነት ታረንጌት ዳንጂናይን የሚሉት ማለት ነው። እኛም ፉ የገላ ብለን ራሳችን እንትን ያለ ሶ እንደ አንድ ሳይድ ዊ አክት አስ ስታርታፕ አግሪጌተር ሰራባቸው አራዝ ኤሪያዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል፣ ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለህ ጠቀስ አድርገኸዋል በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገረን። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሀሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ኖት ሳያደርግም ግን የአውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮንመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ባለፉት ሁለት ዓመታት እየሰራን ያለነው አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ ሁለት ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪየንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። ይህ መጨረሻ ላይ ሰርተፍኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም የሚመስሉ ግን ስለ ምርት ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት፣ እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በጾታዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስኪ በጥቂት ንገረን።
መላ ደግሞ ፍዬ ገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። አስረኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች አሉ፣ ተቋማቶች አሉ። እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው? የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት ያደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒንግ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዲሃክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢሳክፈል የዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ለመላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው።
ዳግማዊ፣ ከመለያየታችን በፊት በእስካሁን ብዙዋችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራልን።
እንዳልነው ለባለፉት 5-6 ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው፣ ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አለን በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ለፓስት 2-3 ይርስ ከሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሪኤት የምናደርግባቸው ቡዞች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋር የምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ሊያደርግ ነው አለ። አሁን የጨዋታ መጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄን የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማዊ በድሉ። እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁ እናመሰግናለን።
እኔም ሀብታሙንና እንግዳውን አመሰግናለሁ። አድማጮች፣ አሁን ማሳሰቢያ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
እንዴት እንደምታገኙን ነበር ለማስታወስ ያሰማናችሁ። አድማጮች፣ ልዩ ማሳሰቢያችንን በአጭሩ ላስታውስ። ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓ.ም ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ህብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎች ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና እሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ቀናት ሁሉ በቀጥታ እናስተላልፋለን። ትኩስ መረጃዎች ከደቡብ አፍሪካና ከሌሎች አካባቢዎች እንዲደርሷችሁም እንጥራለን። የእናንተንም ተሳትፎ ውይይቶችን የትንታኔ እንዲሁም ዘጋቢዎቻችን በዓለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶች እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምፅ አድማጮች፣ ለዕለተ ረቡዕ ሐሙስ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች የተሰናዳው ዝግጅት እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ሰናብታለሁ። ነገ ምሽት መልሰን እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።